Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በመስተንግዶና በአሽከርካሪነት ከመስታወት አረጋው ጋር አብረናችሁ እንቆያለን።
ሰላም እንደምናመሻችሁ። መኢአድ ሳውላ ውስጥ ታስረው የነበሩ 13 አመራሮቹና አባላቱን መፍታታቸውን አስታወቀ።
ከማሰሩ በፊት ትክክለኛውን ሁኔታ አጣርቶ ማሰር ይኖርበታል ብዬ ገምታለሁ። ምክንያቱም እነዚህ ሰዎች አላግባብ አራት ቀን ሲጉላሉ ነበር እዛ እስር ቤት ውስጥ።
የመኢአድ ፕሬዚዳንት ዶክተር በዛብህ ደምሴ የተናገሩት ነው። በትናንትናው ዕለት በፖለቲካ አመለካከት ወይም አባልነት የታሰረ ሰው የለም ያሉት የደቡብ ክልል ቃል አቀባይ አቶ ሰለሞን ኃይሉ ምን ይላሉ?
የዕለት ተዕለት የፖለቲካ ፓርቲ ስራ የሚሰራበት ቦታና አግባብ አለ። ይሄ ግለሰብ ቤት ውስጥ ነው የነበሩት። ከተለያዩ ቦታ የመጡ ናቸው። ለምን ዓላማ እንደተሰበሰቡ ምን እንደሚሰሩ ማሳወቅ ነበረባቸው።
በመቀሌ ከተማ አንድ ወጣት የስራ ፈጣሪ እናስተዋውቃቸዋለን። ለንግድ ድርጅቶችና ግለሰቦች የእርስ በርስ መበዳደሪያ እቁብን በራሱ አሻሽሎ በአመት 4.5 ሚሊዮን ብር ገቢ ያገኛል።
ወደዛ ከመግፋት በፊት ባያጅ ነበርኩ። ይሄ ሁሉም ለምንድን ነው ወደ እቁብ አያስገባውም? እሱም ተጠቃሚ ሊሆን ነው፣ እንደ ዜጋ ተጠቃሚ ሊሆን ነው። እኔም ለምንድን ነው ተጠቃሚ የማይሆንበት ምክንያት ብዬ ነው ወደዛ የገባሁት።
በጋቢና እናሳፍረዋለን። ኢትዮጵያዊና አይሪሽ ትውልድ ያላት ተዋናይት ሩት ነጋ ዘንድሮ ለኦስካር ታጭታለች። እንኳን ደስ ያለሽ ወይም በአይሪሽኛ ኮንግራጁሌሽንስ ብለንሻል። የመጀመሪያው ኢትዮጵያዊት ትውልድ ያላት መሆኗ ነው። ፊልሙ ላቪንግ እንደ ርዕሱ የፍቅር ታሪክ ነው።
By the power vested in me by the District of Columbia, I now pronounce you husband and wife.
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከጥር 14 ቀን ጀምሮ በጋሞ ጎፋ ዞን ሳውላ ከተማ ታስረው የነበሩ 13 አመራሮቹና አባላቱ ትላንት ምሽት መፈታታቸውን መኢአድ ማለትም የመላው ኢትዮጵያ አንድነት ድርጅት አስታወቀ። መኢአድ እነዚህ ሰዎች እንዲፈቱለት መጠየቁን፣ የክልሉ መንግስት በበኩሉ ጉዳያቸው የተጣራ መሆኑን መገለጹን ትላንት ምሽት መዘገባችን ይታወሳል። አድማጮች፣ የዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ሶማሊያ ዋና ከተማ መቋድሾ በሚገኝ ሆቴል ዛሬ ረቡዕ በደረሰ ጥቃት ቢያንስ 20 ሰዎች መገደላቸውንና ለሰለባዎቹ ለመድረስ የተሰማሩ ሰራተኞች ገልጸዋል። በእቃ መጫኛ መኪና ላይ የተጫነ ቦምብ ከጠዋቱ 3 ሰዓት ላይ ደሃያ ሆቴል ደጃፍ ላይ መፈንዳቱንና ከዛም በኋላ ታጣቂዎች ወደ ሆቴሉ ገብተው በሆቴሉ ተገልጋይ እንግዶች ላይ ተኩስ መክፈታቸውን የዓይን እማኞች ለአሜሪካ ድምጽ ገልጸዋል። ታጣቂዎቹ ከጸጥታ ኃይሎች ጋርም ተታኩሰዋል። ከአሁን ቀደም በመቋድሾ ሆቴሎችና ዋና ዋና ተቋማት ላይ በተደጋጋሚ ጥቃት የሚያደርሰው ጽንፈኛው እስላማዊ ቡድን በመባል የሚታወቀው አልሸባብ በድረገጹ ላይ ለጥቃቱ ኃላፊነት ወስዷል። በጥቃቱ ከተገደሉት ውስጥ 12 ሲቪሎች፣ 2 የደህንነት አባላት፣ 1 ፖሊስ እንዲሁም 1 አጥፍቶ ጠፊና 4ቱ ታጣቂዎች መሆናቸውን ባለስልጣናቱ ገልጸዋል። ይህ ጥቃት ከደረሰ ከ40 ደቂቃ በኋላ ሌላ ቦምብ ሆቴሉ አጠገብ ፈንድቷል። በሁለተኛው ፈንጂ ከቆሰሉት መካከል ቢያንስ 7 ጋዜጠኞች ያሉበት መሆኑን የሶማሊያ ጋዜጠኞች ማህበር ዋና ጸሐፊ መሐመድ ሞአሊሙ ለአሜሪካ ድምጽ ተናግሯል። ለደህንነታቸው ፈርተው ወደ ጎረቤት ሴኔጋል ሸሽተው የነበሩት አዲስ ተመራጩ የጋምቢያ ፕሬዚዳንት አዳማ ባሮ ነገ ሐሙስ ወደ ሀገራቸው እንደሚመለሱ ባለስልጣናቱ አስታወቁ። ባሮ ለበርካታ ዓመታት ጋምቢያን የገዙትን ያያ ጃሜህን ባለፈው ታህሳስ በተካሄደው ምርጫ አሸንፈው ጃሜህ ምርጫው ተዛብቷል በሚል ሰበብ እስካለፈው ሳምንት ድረስ ስልጣን አላስረክብም ብለው መቆየታቸው ይታወሳል። የምዕራብ አፍሪካ ሀገሮች ስልጣን ካለቀቁ በጦር ሰራዊቱ ጣልቃ መግባታችን ነው ብለው ካስፈራሩ በኋላ ጃሜህ ባለፈው ቅዳሜ ሀገሪቱን ለቀው ሄደዋል። የቀድሞ መሪ 22 ዓመት ሀገሪቱን ሲገዙ ተቃዋሚ የፖለቲካ ቡድኖችን በኃይል አፍነዋል ተብለው በሰብአዊ መብት ቡድኖች ይወነጀላሉ። የምዕራብ አፍሪካ ክልላዊ የጦር ሰራዊት ካለፈው ሳምንት ጀምሮ ጋምቢያ ላይ ሰፍረዋል። አሁንም ነገ ለሚገቡት አዲስ ፕሬዝዳንት የሀገሪቱን ጸጥታ እየጠበቀ ነው። አዳማ ባሮ ክልላዊ የጸጥታ ኃይሎቹ ለቀጣዮቹ 6 ወራት ጋምቢያ ውስጥ እንዲቆዩ ጠይቀዋል። ምን ውሳኔ ላይ እንደተደረሰ ገና አልታወቀም። አድማጮች፣ ዜናውን ያሰማኋችሁ ጽዮን ግርማ ነበርኩኝ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ከጥር 14 ቀን ጀምሮ በጋሞ ጎፋ ዞን ሳውላ ከተማ ታስረው የነበሩ 13 አመራር አባላቱና እንደዚሁም ደጋፊዎቹ ትናንት ምሽት መፈታታቸውን መያድ የመላው ኢትዮጵያ አንድነት ድርጅት አስታወቀ። መያድ እነዚህ ሰዎች እንዲፈቱለት መጠየቁን፣ የክልሉ መንግስት ደግሞ በበኩሉ ጉዳያቸው የተጣራ መሆኑን መግለጹን በትናንት ምሽት መዘገባችን ይታወሳል። ዝርዝሩን እስክንድር ፍሬው ከአዲስ አበባ ልኳል።
የመላው ኢትዮጵያ አንድነት ድርጅት መያድ ዛሬ ለአሜሪካ ድምጽ እንዳስታወቀው 3 ከፍተኛ አመራሮቹን ጨምሮ 13 አባላቱ የተፈቱት ትናንት ምሽት ነው። የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ይህንኑ ለአሜሪካ ድምጽ አረጋግጠዋል።
እንግዲህ እነዚህ ሰዎች ከአራት ቀናት በፊት ቅዳሜ ዕለት ነው የታሰሩት። ታስረው ነበር። ከዚያ በኋላ እኛም ሰኞ ዕለት ለኮማንድ ፖስቱ አንድ ደብዳቤ ጽፈን ነበረ። በዛ ደብዳቤ መሰረት የኮማንድ ፖስት ኃላፊ እዛ አካባቢ የኮማንድ ፖስት ኃላፊ የሆነ ሰው እዛው እስር ቤቱ ድረስ በመሄድ ሰዎቹ እንዲፈቱ አድርጓል። ያም ሆነ ይህ እንዳው እኔ እዚህ ላይ ለመጥቀስ የምፈልገው ነገር ቢኖር ሰዎች በትክክለኛ ሁኔታ ነገሮች ሳይጣሩ በቁጥጥር ስር ማዋልና ማጉላላቱ ጥሩ ነው ብዬ አልገምትም። ምክንያቱም እነዚህ ሰዎች አንድ 3ቱ ከፍተኛ የአመራር አባላት ናቸው፣ 10ሩ ደግሞ የድርጅቱ አባላት ናቸው። ያም ሆነ ይህ ከመታሰራቸው በፊት ትክክለኛው ነገር ከኛ ቢሮአችን ደውለው ስለ ሰዎቹ ቢጠይቁን ኖሮ እኛ በደንብ ለማስረዳት እንችል ነበር። እና ለወደፊቱ እኔ እንዳው ለማሳሰብ የምፈልገው መንግስት እንደ መንግስትነቱ ሰዎችን ከማሰሩ በፊት ትክክለኛውን ሁኔታ አጣርቶ ማሰር ይኖርበታል ብዬ ገምታለሁ። ምክንያቱም እነዚህ ሰዎች አላግባብ 4 ቀን ሲጉላሉ ነበር እዛ እስር ቤት ውስጥ።
13ቱ ሰዎች በዋስ መፈታታቸውን ያረጋገጠው የደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት በበኩሉ ይህ ግን አላጠፉም ማለት እንዳልሆነ አስታውቋል። በስልክ ያነጋገርኳቸው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ኃይሉ ይህንኑ ያስረዱት እንዲፈቱ የተደረገውም መንግስት በህጋዊና ሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር መሆኑን አብራርተዋል።
13ቱ ግለሰቦች በዋስ እንዲለቀቁ ተደርጓል። በዋስ ሲለቀቁ ግን ጥፋተኛ አልነበሩም ማለት አይደለም። ጥፋት አለባቸው። ያው ትናንትም እንደገለጽኩት ባልተፈቀደ መልኩ ግለሰብ ቤት ተሰብስበው ባሉበት በህብረተሰቡ ጥቆማ ነው የተያዙት። ግን ያው መንግስት በህጋዊ መንገድ በሰላማዊ መንገድ ከሚሰሩ የፖለቲካ ፓርቲዎች ጋር በደንብ ተባብሮና አብሮ ለመስራት ካለው ቁርጠኝነት አንጻር ችግሮች ቢኖሩ በህግ አግባብ እየታየ ስሙዝ ለማድረግ ያለውን ሂደት ስሙዝ ለማድረግ ካለው ቁርጠኝነት የተነሳ ነገሮቹ በዛ መልኩ እንዲታዩ ተደርጓል እንጂ ጥፋተኛ አይደሉም አይደለም። እንዲለቀቁ ሲደረጉ በዋስ ተፈቷል። ሂደቱ ይጣራል። ዞሮ ዞሮ
ሂደቱ ይጣራል ብለውኛል። ነገር ግን አንድ የሚነሳ ጥያቄ፣ አሁን ግለሰብ ቤት ውስጥ መሰብሰባቸው ነው ጥፋት ተብሎ የተያዙበት ምክንያት? እስቲ ከሱ አንጻር ያለውን መረጃ እንገቢ።
ያው ከአስቸኳይ ጊዜ አዋጁ አንጻር እንግዲህ የሚታዩ ጉዳዮች አሉ። የዕለት ዕለት የፖለቲካ ፓርቲውን ስራ በመስራት እንዳልሆነ ነው ትናንትም የገለጽኩትና ምክንያቱም የዕለት ዕለት የፖለቲካ ፓርቲ ስራ የሚሰራበት ቦታና አግባብ አለ። ይሄ ግለሰብ ቤት ውስጥ ነው የነበሩት፣ ከተለያዩ ቦታ የመጡ ናቸው። ለምን አላማ እንደተሰበሰቡ ምን እንደሚሰሩ ማሳወቅ ነበረባቸው። ምክንያቱም ከለላ የሚኖራቸው ነጻነት የሚኖራቸው ቦታ አለው። የአስቸኳይ ጊዜ አዋጁን ከመተላለፍ ግለሰብ ቤት ያለማስፈቀድ ሳያሳውቁ ለምን አላማ እንደተሰበሰበ የማይታወቅበት ሁኔታ ስለሆነ ያመጣራት ስላለበት ነው።
ለአራት ቀናት በስር ላይ ከቆዩትና ትናንት ከተፈቱት መካከል አቶ አቻ ለገሰ የመኢአድ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ፣ አቶ እንግዳው ደንጨሮ በጎፋ ዞን ሳውላ ልዩ ወረዳ የመኢአድ ሰብሳቢ፣ እንደዚሁም አቶ ካሳይ ካሊሳ በዚሁ ወረዳ የመኢአድ ምክትል ሰብሳቢ እንደሚገኙባቸው ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
Sharan
Gabina
VOA.
Sharan Gabina. Blashangul, Blashangul, Blashangul. Degabina, Degabina, Blashangul.
ወጣት ደሱ ጸጋይ በቅጽል ስሙ ማዲንጎ በመቀለ ከተማ የታወቀ እቁብ ሰብሳቢ ነው። ከ1638 የከተማዋ የንግድ ማህበረሰብ አባላት በየሳምንቱ እቁብ በመሰብሰብ ለባለተረኛው ይሰጣል። ለድካሙ ዋጋ የመጀመሪያው እቁብ ይከፈለዋል። ይህ ማለት በአመት 4.5 ሚሊዮን የኢትዮጵያ ብር ማለት ነው። ማዲንጎ ገና በ9 አመቱ ኦቾሎኒ ሎተሪና ካሴት በመሸጥ ነበር ንግዱን የጀመረው። ታዲያ ካሴት ሲያዞር የማዲንጎ አፈወርቅ ዘፈንን በማንቆራቆር ነበር የሚዝናናው። ከዚህ በመነሳት ነው የመንደሩ ወጣቶች ማዲ ወይም ማዲንጎ የሚል ቅጽል ስም የሰጡት። ማዲ አሁን ላይ ወጣት ባለሀብት ለመሆን እየተንጠራራ ይገኛል። ከግርማይ ገብሩ ጋር ቆይታ አድርገዋል።
ሰላም ቢትዋ ምንና ሰላም ቢ ማንዲ ታንኪዩ ሼክ
ወደ ነው ሼክ።
እኔ ሙሉ ስሜ ደሱ ጸጋ ይባላል። ተወልጄ ያደኩት መቀሌ ውስጥ ነው። አዳቂ ደብረዳሙ ሰፈር የሚባል ነው ተወልጄ ያደኩት ማለት ነው።
ይሄ ማዲ የሚለው ከየት መጣ? ደሱ ማዲ ነው የሚሉ አብዛኛዎቹ።
ገና ልጅ እያለሁ የተለያዩ ነገሮች በቢዝነስ ላይ ይሰማራል። ትንሽ ልጅ እያለሁ ማለት ነው በተለያዩ ዘርፎች።
እስኪ ልጅ እያለ ምን ሰራ ነበረ?
ልጅ እያለሁ ገና 9 አመት እያለሁ ለቶሪ መሸጥ አለ፣ ካሴት መሸጥ አለ፣ ኦቾለን መሸጥ አለ። የተለያዩ የጆቶኒ የመዝናኛ ሲስተሞች ነበሩ፣ ቪዲዮ ካሴት መከራ፣ የተለያዩ በልጅነቴ የጀመርኩበት ምክንያት ነው። ከዛ ተነስቶ ነው ካሴት ምናምን ሲሸጥ የእነ ማዲንጎ ምናምን ሰማ ነበርና ይህን እነ ማዲንጎ ሲሰማ ደግሞ ለራሴ ውስጥ ያዘኝ። ከዛ እኔ ደግሞ መንጎራጎር ጀመርኩና የሰፈራችን ልጆች
ማዲ አሉ፣
ማዲ ተብለ ተጠራ።
የማዲንጎን ዘፈን ትወደዋለህ ማለት ነው?
በጣም።
እስኪ ሞክር፣ እስኪ አንዱን እንስማ።
ሞከርለሽ?
ያኔ ተዘፍነው የነበረ በልጅነት
ለምን ጊዜ አልችለው።
በየጎዳናው እንደዚህ እያልክ ካሴቶቹን ትሸጥ ነበር?
እንደዛ እያልኩ አንደኛ እንደ መዝናኛ ነው የምጠቀመው የነበርኩት፣ ሁለተኛ ደግሞ እንደ ቢዝነስ ራሱ እየተማርኩም ቢዝነስ እየሰራሁም ደስተኛው ነኝ ነው ያደርኩታችሁ።
ከዛ ተነስተህ እንግዲህ አሁን መቀለ ከተማ ውስጥ በጣም የታወቀው በሺዎች የሚቆጠሩ ሰዎችን ያሰባሰበው ማዲ እቁብ የሚላለ፣ እስኪ ስለዚሁ ነገር እንዴት ገባህበት?
የእቁብ ስራ ነው የሚሰራው። የእቁብ ስራ ምንድን ነው? በአብዛኛዎቹ የተለያዩ በንግድ ማህበረሰብ ያሉ ሰዎች ነው አቅፎ የሚሄድበት ማህበር ነው። ይህን ወደዚህ ያስገባሁት ምክንያት ምንድን ነው? አንደኛ ስለ ቢዝነስ ስትራቴጂ ማወቅ ነው። ቢዝነስ ስትራቴጂ ሲገባበት የተለያዩ ነገሮች ስለ ፈጠራ ምናምን ትሞክራለህ። ይህን ምንድነው ፈጠራ? እቁብ ከብዙ ሰዎች ምናምን ስትገባባ የተለያዩ የሰው ድሌት አለ፣
ፍላጎት
አላቸው። ይህን ፍላጎት ደግሞ አብዛኞቹ እዛ ባጃጅ እየሰራው ሎተሪ እየሰራው ካሴት እየሸጥኩ ምናምን ብዙ ጓደኞች አሉ፣ የቢዝነስ ጓደኞች።
ወደ እኮ ከመግባት በፊት ባጃጅ ነበር መሰራው?
ወደዛ ከመግባት በፊት ባጃጅ ነበርኩ። ይሄ ሁሉም ለምንድን ነው ወደ ቁማ ያስገባው? እሱም ተጠቃሚ ሊሆን ነው፣ በዜጋ ተጠቃሚ ሊሆን ነው። እኔም ለምንድን ነው ተጠቃሚ የማይሆንበት ምክንያት ብዬ ነው እዛ የገባት። እዛ ሲሰራ ብዙ ነገሮች አሉ። እቁብ ሲባል ዝም ብሎ አይደለም፣ እና ብዙ ስትራቴጂዎች አሉ። የፋይናንሻል ሲስተም አለ፣ የህግ ሲስተም አለ፣ የሲሶሎጂ የስነ ህዝብ ጥናት አለ፣ ብዙ ስትራቴጂዎች አሉ። እና ከዛ ሲገባ ብዙ ሱ እየወደደ ይመጣል። እና የወደደ ብቻ ሲሆን ያከብረኛል። ለምንድን ነው እኔም የሆነ ስትራቴጂ ለማይቀይስም ወጣት የሚቀየርበት ምንድን ነው ብዬ ሲያስብ እቁ ጀመርኩና እቁ ደግሞ በጣም እየሰራ ነው ያለ ነው።
አሁን በአንተ ስር ምን ያህል ሰዎች ነው ያሉት በቁቡ የተደራጁት?
አሁን ያለንበት 1638 ወጣቶች አሉ በማህበራችን፣
በማዲ ቁቡ ውስጥ የተደራጁ
የሚገለገሉበት።
አሁን አንተ ምንድን ነው የምታደርገው? የእነኝን ሁሉ ሰዎችን ብር እያሰባሰብክ ነው ለተረኛው ለባለጣው?
ባለጣው የሚሄድበት አሁን ይህንን ምንድን ነው የምንማረው? እዚህ ጋር ብር መሰብሰብ ብቻ ሳይሆን የእነሱ ህይወትም እንከታተላለን። የእነሱን ቢዝነስ እንከታተል። አሁን ብር ይዞ ስለመጣ ብቻ አይደለም፣
ብር ሲደርሰው እንዴት መጠቀም እንዳለበትም ጭምርም ታማክራለን።
ምክንያቱም አሁን ስነ ምግባር ላይ ኬር ነን። አሁን ጫማ የሚጠርግ ሰው ሊሆን ይችላል። አሁን ከየት አምጥቶ 1000 ብር ነው የሚከፍለው ብለን እንጠይቀዋለን። ምክንያቱም ከየት ነው ያመጣው? ትክክለኛ ጫማ ጠርጎ ነው ያመጣ ወይስ ከሌላ አምጥቶ ነው? ቼክ አፕ እናደርጋለን። እውነተኛ ከሆነ ደግሞ እቁቡን ከደረሰው ብሩ ከደረሰው ደግሞ ከብሩ መውሰድ በኋላ ያለው ስትራቴጂ ብዙ ነገር እንሄዳለን። ብሩ በስነ ስርዓት መስራት አለበት። ሁለተኛ ላይ ስለ ወደፊት ያለው ራዕዩ ብዙ ነገር እናማከራለን።
እንግዲህ አድማጮቻችን፣ መቀለ ከተማ ውስጥ ቤተ አንበሳ ተብሎ በሚጠራው የመዝናኛ ማዕከል ከማዲ ጋር እየተጫወትን ያለ ነው። ማዲ፣ አሁን እቁብ ሰብስበህ ምንድን ነው የምትጠቀመው?
የመጀመሪያው እቁብን ነው የሚሰጠው 1638 ደግሞ የእነዚህ ሁሉም ጠቅላላ በሳምንት የሆነው ወደ 4.5 አካባቢ ነው በአመት የሚከናወነው 4.5 ሚሊዮን። ስለዚህ ይህን ተሰብስበው የመጀመሪያ የሚከፈለኝ በዚህኛው።
ስለዚህ በአመት 4.5 ሚሊዮን ታገኛለህ
ማለት ነው። እኔ በጣም ሀብታ ነኝ። ይህን 4.5 ብቻ አይደለም ይህን ነው እና ብዙ ይህን የእኔ ሀብት ምንድነው? ህዝብ ነው።
ማዲ፣ አሁን እዚህ መቀለ ከተማ ውስጥ የምትታወቀው በጣም ሰላምተኛ እንደሆንክ፣ በጣም ተግባቢ እንደሆንክ፣ ከሁሉም ሰው ጋር በጥሩ ግንኙነት እንደምትኖር ነው የምትታወቀው። ይህ እንዴት ነው? ከአስተዳደግህ የመጣ ነገር ነው?
አንደኛ ላይ የህዝብ ልጅ ነኝ። እዚህ ጋር ደረሰኝ ራሱ ህዝብ ነው። ምክንያቱም እኔ አቅሜ የለኝም፣ አቅሜ ህዝብ ነው። ከሁሉም ነገር ህዝብ ነው እና ይህንን ህዝብ አይደለም ሰላምታ ይገባዋል። የሰው ልጅ ፍቅር ያስፈልገዋል፣ ሰላምታ ያስፈልገዋል፣ የሀገር ፍቅር፣ የህዝብ ፍቅር። በቃ ይህን ነው የህይወት ህይወት መሰረት።
በምንድን ነው የምትዝናናው? ከስራ በኋላ ምንድን ነው የሚያዝናና?
እኔ የሚያዝናናኝ አንድ የሰው ደስተኝነት ሳገኝ፣ ሁለተኛ ላይ ደግሞ ሙዚቃ መስማት ደስ ይለኛል፣ ሶስተኛ ፊልም ማየት፣ የተለያዩ ድርሰቶች ማንበብ ደስ ይለኛል። ዋናው ግን ስራ ነው የሚያዝናናኝ። ከስራ ውጭ ኔባች እና
ኑሮ እንዴት ነው አሁን? ቤተሰቦች አሁን ያቀድከው ነገር ካለ?
ቤተሰቦቼ ከኔ ጋር ነው የሚሰሩት። ገና እኔ አላገባውም፣ ገና ነኝ። ከሁለት አመት አገባለሁ። የ26 አመት ልጅ ነኝ። ግን ያው 28 አካባቢ ሲደርስ ማግባት እቅድ አለኝ ማለት ነው።
ያኔ እንዳትረሳኝ።
አረሳም አረሳም።
ማዲ፣ በጣም ጥሩ ነው፣ በጣም ደስ ይላል። ወደ ከፍተኛ ደረጃ ደግሞ ደርሰህ ሌላ ጊዜ ደግሞ ተገናኝተን እናወራ ይሆናል። ለቆይታችን በጣም ነው የማመሰግነው።
እኔም በጣም ነው የማመሰግነው። የክብር እንግዳ ስለሆንኩ እግዚአብሔር አክብርልኝ። መልካም ጊዜ። ታንክ ዩ።
ወይ ጠቅሞ ላይ ጠቅመ ሰው ለምን ይኖራል? ትታዘል አግኝቶ ላይ ያገኝ ወይ ጠቅሞ ላይ ጠቅመ ሰው ለምን ይኖራል? ትታዘል ጉሞ ምንድነው ትዝታ ምንድነው ሰው ማሰብ ምንድነው ትዝታ ባከተው የማይሉት የሁሉም ሰው ጌታ ይኸው ሰው ይኖራል በትዝታ ሰብ
የምትከታተሉት ጋቢና ቪኦኤ ነው። ዝግጅታችን ይቀጥላል። አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። አድርሱን። በዚህ ሳምንት ኢትዮጵያዊትና የአይሪሽ ተወላጅ የሆነችው ሩት ነጋ ለ89ኛው አካደሚ አዋርድ እጩ ሆና ተመርጣለች። ለእጩነት ከሩት ጋር የቀረቡት ምርጥ ሴት ተዋናዮች ኢዛቤል ሀፐርት፣ ናትሊ ፖርትመን፣ ኤማ ስቶን እና አንጋፋዋ ሜሪል ስትሪፕ ይገኙበታል። በእውነተኛ ታሪክ ላይ ተመስርቶ የተሰራው ላቪንግ የተሰኘው ፊልም ላይ የትወና ብቃቷን ያስመሰከረችው ሩት በነጭ ወንድና በጥቁር ሴት መካከል የተጀመረው ፍቅር በሚኖሩበት ቨርጂኒያ ግዛት ተቀባይነት አልነበረውም። በ1950 ዓ.ም ወደ ዋሽንግተን ዲሲ በመሄድ ጋብቻውን ፈጸሙ። እንግዲህ በእውነተኛ ታሪክ ላይ የተመሰረተ ነው ይህ ፊልም። ለበርካታ አሜሪካውያን ለውጥን ያመጣ ነው። የቪኦኤ ዘጋቢ ፕሌነፒ ፖሉ የፊልም ባለሙያዎቹን አነጋግራ የዘገበችውን መስታወት አረጋው ይዛለች።
I'm gonna build you a house right here. Our house. Would you marry me?
ቤታችን እዚህ ጋ ነው ለመስራት ያቀድኩት፣ የኛ ቤት። ታገብኛለሽ?
ሪቻርድ እና መልድሬድ በዋሽንግተን ዲሲ ጋብቻቸውን ፈጸሙ።
I now pronounce you husband and wife.
አሁን ባልና ሚስት መሆናችሁን አረጋግጣለሁ።
ጋብቻቸው ግን በሚኖሩባት ቨርጂኒያ ግዛት ህጋዊ አልሆነም። በቨርጂኒያ ግዛት የነጭና የጥቁር ጋብቻን የሚቃወም እንጂ የሚደግፍ ህግ አልነበረም።
እዚህ ከዚች ሴት ጋር አልጋ ላይ ለምንድን ነው የተገኘው?
ሚስቱ ነኝ።
እዚህማ ይሄ ተቀባይነት የለውም።
በህጉ መሰረት ጥፋተኞች ሆነው ታሰሩ።
Richard Perry Loving being a white person and Mildred Jeter being a colored person did
ሪቻርድ ፔሪ ላቪንግ ነጭ ሲሆን መልድሬድ ጄተር ጥቁር በመሆኗ ህጉ በማያጸድቀው ጋብቻ ተሳስረው በመገኘታቸው ጥፋተኛ ሆነው ተገኝተዋል። ባልና ሚስቱ ያላቸው ምርጫ ሁለት ብቻ ሆነ፣ የሚኖሩበትን የቨርጂኒያ ግዛት መልቀቅ ወይም ወደ እስር ቤት መግባት። እናም ዘመድ አዝማዳቸውን ትተው በዋሽንግተን ዲሲ አዲስ ኑሯቸውን ጀመሩ። ከአምስት ዓመታት በኋላ እንደ አውሮፓውያን አቆጣጠር በ1963 በነበረው የጥቁሮች መብት ንቅናቄ ሜልድሬድ ተስፋ በማድረግ ለዩናይትድ ስቴትስ የጠቅላይ አቃቤ ሕግ ሮበርት ኬኔዲ እርዳታ ያደርጉላት ዘንድ ደብዳቤ ጻፈች። ብዙም ሳይቆይ በዋሽንግተን በሚገኘው የዩናይትድ ስቴትስ የሲቪል መብቶች ማህበር እንዲያገኟት መልእክት አስተላለፉ።
I believe this is a court battle that could go all the way to the Supreme Court.
እኔ እንደማምነው ይህ ሙግት እስከ ዋናው ፍርድ ቤት ድረስ ይደርሳል።
እንደ አውሮፓውያን አቆጣጠር በ1967 በኢትዮጵያ በ1960 ዓ.ም መሆኑ ነው ጉዳዩ በጠቅላይ ፍርድ ቤት ውሳኔ ያገኘ። ክሱ በስማቸው የላቪንግና የቨርጂኒያ ግዛት የሚል የክስ መዝገብ ተሰጠው። እስካሁንም በዚሁ ስያሜ ነው የሚታወቀው። ይህ የክስ መዝገብ ታሪካዊ የህግ ክስተቶችና አተረጓጎማችን የቀለበሰም ነበር። በመላ ሀገሪቱ በዚህ ህግ ታቅበው ለቆዩ ፍቅረኛሞችና ለህዝቦች መብትም ፋና ወጊ ሆነ። በዋሽንግተን ዲሲ በቅርቡ የጥቁር አሜሪካውያንን ታሪክ በሚዘክረው ቤተ መዘክር ይህ ውሳኔ ታሪክ ሆኖ ተቀመጠ።
You talking money, need a hearing aid. You talking about me, I
any pain. Look what you got.
ሩትን እንግዲህ መልካም እድል እንላለን።
አዎ እንግዲህ ምርጫው በሚካሄድበት ጊዜም እንግዲህ በአካዳሚ አዋርድስ ዌብሳይት እየሄዳችሁ ድምጽ ብትሰጧት ለሷም ለእናንተም ለኢትዮጵያውያንም
ይጠቅማል።
ወደ ሌላው ዘገባችን እናልፍ። በተሰጦ የተሞሉ በርካታ አርቲስቶች ወይም የኪን ሰዎች ቢኖሩም በማይጠበቅ ቦታና ጊዜ ሲፈልቁ ማየት ግን ያስገርማል። አርት ሊፍቲንግ የተባለው በቦስተን የተጀመረው ፕሮጀክት ለበርካታ የጎዳና ተዳዳሪ ጥበበኞች ህይወት ብርሃን ፈንጥቋል። ዘጋቢያችን ቲና ትራ የዘገበችውን መስታወት አረጋው ይዛለች።
አሁን ስቴሲ ዊሊያምስ የምትገኘው በምትወደው ሙያ ውስጥ ነው።
When I'm painting, I'm totally in. I don't think about anything else. Bills, what I'm going to have for dinner.
በፍጹም ተመስጦ ነው ስዕሎችን የምስለው። ለኑሮዬ ስለማወጣው ወጭም ሆነ ራቴን ምን በላለው ብዬ አስቤም አላውቅ።
እናም የሥራዋ ውጤት በግልጽ ይነገራል። ሊዝ ፓወርስ አርት ሊፍቲንግ የተባለውን ፕሮጀክት ከመሰረቱት መካከል አንዷ ናት።
Her pieces are so bright and full of life and really inspiring to not just me but also customers.
ስዕሎቿ በብርሃን የተሞሉና ህይወት ያላቸው ናቸው። እኔም ብቻ ሳይሆን ወደኛ የሚመጡትን የስዕል አፍቃሪያን ሁሉ አይን ይስባል።
ስራዎቿ የተመልካችን ቀልብ ብቻ ሳይሆን ያላትን የስዕል ተሰጥኦም በግልጽ የሚያሳዩ ናቸው። የቀድሞ የአየር ኃይል የጦር አባል የነበረችው ዊሊያምስ አሁን ኑሯ በጎዳና ላይ ነው። ከሰራዋ ከመቀነሷ በፊት ለ10 አመታት በሃርቫርድ ዩኒቨርሲቲም አገልግላለች።
The recession was extremely hard. There was no work anywhere, temp work, contract work.
በዩናይትድ ስቴትስ የነበረው የኢኮኖሚ ውድቀት ከባድ ነበር። እንደ ቀድሞ ቋሚ ስራ በቀላሉ ማግኘት ጊዜያዊ ስራም ቢሆን እንኳን አስቸጋሪ ነበር። የሚሰራ ስራ ማግኘት በፍጹም አይቻልም ነበር።
ዊሊያምስ ባጥንቶቿ ላይ በገጠማት የጤና እክል ምክንያት ለህክምና የምታወጣውን ወጪ መሸፈን አልቻለችም። በህክምና አጥቶት ምክንያትም ህመሟ ተባብሶ መኖር የሚያስችላትን ስራ እንኳን መስራት ተሳናት። አርት ሊፍቲንግ የተባለው ፕሮጀክት በርካታ የአካል ጉዳተኞች የፈጠራ ስራ ለሽያጭ እንዲቀርብና እንዲሸጥ ይረዳል። ሊዝ ፓወርስ የፕሮጀክቱ መስራች ናት።
One of my biggest frustrations is when someone says, you know, the stereotype of well, homeless equals lazy. And that's completely untrue. The vast majority of the time being homeless is
ሁልጊዜ የጎዳና ህይወት ቀላል ተደርጎ ሲታሰብ ወደ ጎዳና የወጡትን ሰዎች በራሳቸው ስንፍና ምክንያት እንደሆነ ተደርጎ ሲታሰብ በጣም ነው የማዝነው። እነቱ ግን ከዚህ ራቀ ነው። በጎዳና ላይ መውደቅ የመጥፎ ድል ተምሳሌት ነው።
ሊዝ ፓወርስ አርት ሊፍቲንግ የተባለውን ፕሮጀክት ከመሰረቱት መካከል አንዷ ናት።
There are thousands of existing art groups and homeless shelters and social service agencies. So we work with those existing art groups and then curate
በሾዎች የሚቆጠሩ የጎዳና ተዳዳሪዎችና በተለያዩ የማህበረሰብ ጊዜያዊ መጠለያዎች ውስጥ የሚገኙ የጥበብ ሰዎች በቡድን ተደራጅተው ይገኛሉ። ከነዚህ ቡድኖች የምናገኛቸውን የጥበብ ስራዎች መርጠን ለሽያጭ እናቀርባለን።
የአርት ሊፍቲንግ ፕሮጀክት ከፈጠራ ስራዎች በተጨማሪ በተለያዩ የእቃ መያዣ ቦርሳዎችና የስማርትፎን ስልኮች ላይ ምስሎችን በማተም ለገበያ ያቀርባሉ። በመላው ዩናይትድ ስቴትስ በ19 ከተሞች ለሚገኙ ከ100 በላይ ለሚሆኑ ሰዓሊዎች ከስራዎቻቸው ጥቅም እንዲያገኙም ድርጅቱ ይረዳል። ስዕል መሳል ለዊሊያምስ ችግሮቿን ማስረሻ እንጂ ዋና የገቢ ምንጯ እንደሚሆን በፍጹም አስባ አታውቅም ነበር።
I read a quote that has stayed with me and it said a broken
ሁልጊዜ ከኔ ጋር የሚኖር አንድ አባባል አለ። የዶሎደምን ቢሆን እንኳን እርሳስ መሳል ይችላል የሚል አባባል።
ዊሊያምስ ከዚህ በኋላ በርካታ ስራዎቿን ለጥበብ አፍቃሪያን እንደምታቀርብ አያጠራጥርም። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። ሄኖክ፣
አዎ፣ በጀመርነው ሙዚቃ እንሰናበታቸዋለን። ዘ ዊኬንድ ወይም የሳምንቱ መጨረሻ የተባለው ኢትዮጵያዊ ግማሽ ሙዚቀኛ ነው። ለማንኛውም አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ስናስተናግዳቸው ያመሸነው መስታወት አድራጋውና
ሄኖክ ሰማእግዜር ነን። የዝግጅታችን የቴክኒክ አቀነባባሪና ተተኪ ዲጄ ሞክቢል ያበሮ ነው።
ጉዟችሁ የሰመረ ይሁን እያል እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።